አቶ ሙጌታ የፍትህ ሂደቱን በሚመለከት እስኪ ደግሞ ጥቂት ተጨማሪ ሐሳቦችን እናንሳ። ባንድ በኩል በፍጹም ጭካኔ ባሰቃቂ መንገድ በግፍ የተገደሉ እድሜ ልክ ያፈሩትን ሀብታቸውን በሰዓታት ውስጥ በማናለብኝነት በህገወጥ መንገድ የወደመባቸው ፍትህ ያገኙ ዘንድ፣ በሌላ በኩል ደግሞ በጥርጣሬ የተያዙ በማስረጃ የተደገፈ ወንጀለኝነታቸው ካልተረጋገጠ ወንጀሉን ያልፈጸሙ ከሆነ በጥርጣሬ የተያዙትም በአንድ አይነት ቅጣት እንዳይደርስባቸው በትክክል በአግባቡ ስለመዳኘት ጀመር ያደረጉትን እንዲቋጩ ያድለስተው።
አመሰግናለሁ። በሺ የሚቆጠሩ ሰዎች ታስረዋል የሚል ወሬ እንሰማለን። ከዚህ ከችግሩ ጋር ተያይዘው በሺ የሚቆጠሩ ሰዎች ቢታሰሩን አይገርመኝም። ምክንያቱም ደረሰ ከተባለው ጥፋት ብዙ ቦታ ብዙ ጥፋት ስለጠፋ ብዙ ሰዎች የተሳተፉበት ስለሆነ ኦፍኮርስ ብዙ ሰዎች ሊታሰሩ ይችላሉ፣ ብዙ ሰዎች ሊጠረጠሩ ይችላሉ። እና ይሄ ከመንግስት አቅም ጋር ስታወዳድረው እነዚህ ሰዎች የታሰሩ ሰዎች መብታቸው ሙሉ በሙሉ ተጠብቆ ይዳኛሉ ብዬ አልጠብቅም። ለነገሩ ባህሉም የለንም። ኢህአዴግ ለ30 ዓመት የገዛን በህግ አይደለም በጉልበት። ስለዚህ አሁን ተነስተን ኦል ኦፍ ሳደን ሩል ኦፍ ሎው ወይም የህግ አገዛዝ ይሰፍናል ብዬ አልጠብቅም። ግን መንግስት በተቻለ መጠን አሁንም በጥርጣሬ የታሰረው ሰው ንጹህ ነው ተብሎ እንዲገመት የሚያስገድድ ህግ አለን እዚህ ሀገር። እና ያ ህግ በተቻለ መጠን ተግባራዊ መደረግ አለበት። ያ ቢያንስ ከአቅም በላይ የሆነ ስህተት መስራት አንድ ነገር ነው። ለምሳሌ የምታስርበት ቦታ ብታጣ፣ በጣም ችግረኛ ሆነ፣ ወይም ጥሩ ምግብ ማቅረብ ቢያቀተ፣ ገንዘብ ስለሌለ፣ መንግስት ድሀ ስለሆነ ሊገባኝ ይችላል። ኦኬ፣ ማይገባኝ ነገር ምንድነው? ሳትገደድ የምትሰራው ጥፋት የምትሰራው ስህተት፣ ለምሳሌ አቃቤ ህጎች ስለ እስረኞች የሚያወሩት ነገር ኢኮኖሚ የሚባል እስረኛ ሀገር ለማጥፋት ሰላም ለማጥፋት ጸረ ህዝብ፣ እነዚህ የፖለቲካ ቃላቶች አሉ አይደል? ኢህአዴግ ላለፉት 30 ዓመታት በጣም ፖፑላር ያደረጋቸው እነሱ በፖለቲከኛ ሲነገሩ ይገባኛል። ኦኬ፣ ፖለቲከኛ ስራ ፕሮፓጋንዳ ነው ሲያደርግ፣ ግን በአንድ ፕሮፌሽናል አቃቤ ህግ ሲቀርብ ግን ትፈራለህ። ያ አቃቤ ህግ ነሰሰርሊ በጥርጣሬ የታሰረን ሰው ማስቀጣት አይደለም ስራው። አቃቤ ህግ በጥርጣሬ ተጠርጣሪ የምንለው ያ የተጠረጠረበት ወንጀል ሰርቶትም ላይሆን ይችላል ብለን ስለምናስብ ነው። እሱ ማለት ንጹህ ሰው እንዲቀጣ አቃቤ ህግ መፍቀድ የለበትም። አቃቤ ህግ ስራ ያጠፋን ሰው ማስቀጣት። እዚህ ላይ ግን የምታየው ጭራሽ ጥላቻ ሁላ ታይበታለህ። ይሄ አቃቤ ህግ ያሰረውን ሰው ፖለቲካሊ ሲያየው ታያለህ። እዚህ ሀገር የለመድነው አሰራር በኢህአዴግ ይሄ ነው። እና እሱ የጠንካራ መንግስት ምልክት አይደለም። አክቹዋሊ የደካማ መንግስት ሁሉም ነገር ፖለቲካ ወደ ፖለቲካ የሚቀይር ህጉንም ሳይቀር ፖለቲሳይዝ የሚያደርግ በዛ ምክንያት ወንጀል እንኳን ሰርተው የታሰሩ ሰዎች ፍርድ ቤት ሲፈርድባቸው ያ ፍርድ ክሬዲብል አድርገህ ያለመውሰድ ስሜት ነው የሚፈጥርብን። ወይም መጀመሪያ እንደታሰሩ ወይም ያበሰብሷቸዋል፣ እያመላለሱ ያደክሟቸዋል። እዚህ ሀገር እኮ ፍትህ አያገኝም፣ ፍርድ እኮ የለም በሚል ስሜት ውስጥ የሚያስገባ ከሆነ መንግስት ለዛ መንግስት የሚኖር ክብር ስለሚቀንስ ያ መንግስት በሚያጣው ክብር ልክ ጉልበቱና ጥንካሬው ሊቀንስ ይችላል። ያ አይነት መንግስት አይደለም እኔ ጠንካራ መንግስት ምለው። ጠንካራ መንግስት ምለው ያለውን ሪሶርስ ኢፌክቲቭና ኤፊሽንትሊ ተጠቅመው የህግና የደህንነት ፍላጎቱ አድቫንስ በሚያደርግለት መልኩ ስራን ማካሄድ የሚችል የንጹህ ሰው መብትን ሳይነካ። ምክንያቱም ንጹህ ሰው በመጉዳት የመንግስት ኢንትረስት አድቫንስ አይደረግም፣ የሀገር ኢንትረስት ወደፊት ማራመድ አይቻልም። እነዚህ ናቸው አንፎርስድ ኤረርስ ምላቸው፣ ሳትገደድ የምታረጋቸው ስህተቶች። እነዚህ እንኳን መቀነስ ብንችል ያለን ሌላው ሊሚቴሽን የሚፈጥርብን ጫና ተሸክመን ትልቁን ፒክቸር ደግሞ ሳንረሳ የኢትዮጵያ አንድነትና የኢትዮጵያ ደህንነት ኢትዮጵያውያን የምንቀራረብበት አየህ፣ ላለፉት 30 ዓመታት የምንለያይበት ስራ ላይ ተወጥረን ስለቆየን አሁን ደግሞ ትንሽ ፈታ አግኝተን መንግስት ዛሬ እንኳን ሊያደርገው ባይችል ያ ጎል ግን የሚያይበት ቦታ አስቀምጠው ጎል ያን አንድ ኢትዮጵያ ማለት ልዩነት የሌለው ማለት አይደለም ግን የሚያቀራርበን ላይ ይበልጥ ሰርተን የምንለያይበት ላይ ተቻችለን ይሄን ባላንስ መጠበቅ የሚችል ስርዓት መፍጠር ማለት ነው። ያ ነገር ዛሬ ልንጀምረው እንችላለን እንግዲህ እምነታለን። አመሰግናለሁ።
አመሰግናለሁ አቶ ሙልጌታ። ወደ አቶ ደረጀ ልለፍ።
አቶ ደረጀ ክለሶ የመጨረሻ ጥያቄ፣ በአንድ በኩል ህግ፣ በሌላ በኩል ማህበረሰብ፣ ታሪክ ብዙ ነገሮችን ያዛመድ ነው። የዛሬውን ፈተና ከሚመጣው ወደፊት አቅጣጫ ጋር የተመለከተ ነው። ከዚህ ቀደም በሌሎች አካባቢዎች የታዩ አይነት ስህተቶች ምናልባትም ወደዛ ላይ ያመሩ የሚችሉ የሚያሰጉ ሁኔታዎች መኖራቸውን አንዳንዶች ያነሳሉ። እስካሁን በታዩት ዋስትናም በሚያሳጡ ሁኔታዎች ውስጥ በሌላ በኩል ደግሞ እናንተም ራሳችሁ እንዳነሳችሁት ተስፋ የሚሰጡ ሁኔታዎች መኖራቸውን ልንከተላቸው ከቻል ወደ ተሻለው ቦታ መድረስ መቻሉን ይሄ ዛሬ ያየነው ፈተና ተስፋ የሚሰጠውንም ሁኔታ እንድንመለከት ውስጣችን እንድንመረምር ረድቷል የሚለው ሀሳብ አለ። ከህግ አንጻርም ሊመለከቱት ይችላሉ። ከዘላቂ መፍትሄዎችም ጋር እንዲመለከቱት ነው ይህን ጥያቄ የማነሳው። የተለየ ሀሳብ ያላቸው ቡድኖች የፖለቲካ ቡድኖችን ሊወክል ይችላል። የግድ የሁሉም ሰው አስተሳሰብ አንድ አይደለምና አንድ ኢትዮጵያ የሚባልም የማያስቡ ቢሆኑ አንዳንዴ እንደ ምክንያት ሆኖ ጎልቶ ሲመጣ እናየዋለን። በእርግጥ የሁሉም የሆነች ሀገር እንድትኖር ዘይት ምድር ላይ የሚኖሩ ሰዎች ዜጎች መብታቸው እኩል እንዲከበር ይፈልጋል። ግን የተለየ የፖለቲካ አላማ የፖለቲካ አስተሳሰብ አሁን ደግሞ ከፖለቲካም ባለፈ መንገድ የሚታይ ሁኔታ ሲፈጠር ያን በዚህ ሁሉ ልዩነት ውስጥ በዚህ ሁሉ ግጭት ውስጥ ጤናማ በሆነ መንገድ እንዴት መስተናገድ ይችላል?
ከሁሉ በላይ አስፈላጊ ሆኖ የሚታየኝ ያሉትን ኢሹዎች ያሉትን ችግሮች በግልጽ መነጋገር መጀመር አለብን። አንዳንድ ግሩፖች ምን ይላሉ? አሁን ያለው መንግስት አሃዳዊ ነው፣ እኛ የፌደራል ኃይሎች ነን ይላሉ። ያንን ሲሉ ምን ማለታቸው እንደሆነ በግልጽ መነጋገር አለ። ፌደራሊዝም ስትሉ ምን ማለታችሁ? የግለሰብን መብት እንዴት ነው የምታስቀምጡ? አንድ ማንኛውም ዜጋ የፈለገበት ኢትዮጵያ መሬት ላይ ተዘዋውሮ በእኩልነት የዲሞክራሲ መብቱን ተጠቅሞ በነጻነት የሚኖርበት ሲስተም እንዴት ነው የምትመሰርቱት? በእናንተ አነጋገር የሚለውን ፍርጥርጥ ተደርጎ መነጋገር መቻል አለበት። የታሪክ ችግሮችን እያነሱ ደግሞ ይሄ ብሔር እንዲያድርጓል ይሄ ብሔር እንዲያድርጓል የሚሉ አንዳንድ ሰዎች ጽንፈኞች የሚባሉ አሉ። እኔ ጠብጫሪዎች ነው የምላቸው። በሁሉም አሉ። አማራ ጽንፈኛ አለ፣ ትግራይ ጽንፈኛ አለ፣ ኦሮሞ ጽንፈኛ አለ፣ ሁሉም ቦታ አለ። እነዚህ ሰዎች በሚናገሩት ብዙ ጊዜ በስሜትና በንዴት ነው። በስሜትና በንዴት ከመነጋገር ወጣ ብለን የምንፈልገውን የት ነው መድረስ የምንፈልገው የሚለውን መነጋገር ደረጃ መነጋገር መቻል አለብን። የት ነው መድረስ የምንፈልገው? የያዛችሁትስ አካሄድ ነገ የት ነው የሚያደርሰን? የድሮ ትዝ ይለን እንደሆነ የኒውክሌር ጦርነት በሚፈራበት ጊዜ ዘዴ አፍተር የሚባል ፊልም ነበር እና የሚጀምረው የኒውክሌር ቦምብ ፈንድቶ በነጋታው ከዛ ነው የሚጀምረው። እና ኢትዮጵያ አሁን ባለችበት ሁኔታ ህዝብ ለህዝብ መገዳደል ከቀጠለ ምንድነው የሚሆነው የሚለውን በነጋታው የሚሆነው ልዩነታችን ላይ ያተኮርን ከሄደ ልዩነት ማብቂያ የለው። በአንድ በኦሮሞ ውስጥ እኔ 100 ልዩነቶች ማግኘት ይችላል። ሻሸመኔ የኦሮሞና አሰላ የነቀምት የአምቦ መሃል ልዩነት ማግኘት ይችላል። ሌላው ቀርቶ በአንድ ትግራይ ውስጥ ብዙ ልዩነት ማግኘት ይችላል። ተንቤን አድዋ ምናምን ይያል። ግን አቶ ሙልጌታ እንዳሉት አንድ መሆን ማለት ሁላችንም እስላም መሆን ክርስቲያን መሆን አይደለም። ቋንቋችን አንድ መሆን አይደለም። ባህላችን አንድ መሆን አይደለም። አንድ መሆን ማለት አብሮ መኖር ከሚለው ኮንሰፕት የመጣ ነው። አንድ ቤተሰብ ማለት ነው። አንድ ቤተሰብ ውስጥ ወንድ አለ፣ ሴት አለ፣ እናት፣ ሁሉም የተለያየ ሮል አለው፣ ሁሉም የተለያየ ድርሻ አለ። እና ፖለቲሽያኖች ቃላቸውን መቻቻል፣ መግባባት፣ መተሳሰብ የጋራ ጥቅም መረዳዳት ብለው መፈቃቀር ደረጃ መድረስ አለባቸው። ያንን ደግሞ መንግስት ለምሳሌ የኤጁኬሽናል ፖሊሲ ያወጣል፣ ፌደራል መንግስት ሰርቲፋይ ያደርጋል ተማሪዎች ከተለያየ ደረጃ ሲጨርሱ። የተወሰኑ የዜግነት መገንቢያ መሰረታዊ የሆኑ ትምህርት እንዲሰጥ ማድረግ መቻል አለበት። አሁን ባለው ሁኔታ ላይ ደግሞ በየትምህርት ቤቱ ውይይት መካሄድ አለበት፣ በየአካባቢው ውይይት መደረግ አለበት። የፈረሱ ድልድዮች በጣም ብዙ ናቸው። ድልድይ መገንባት መጀመር አለበት። ሌላው የፖለቲካ ድርጅቶች ብለዋል። የፖለቲካ ድርጅቶችና ህዝብን መለየት መቻል አለበት። የፖለቲካ አመለካከትን ከህዝብ ጋር አንድ ላይ አድርገን ህዝብ ላይ ስድብ ማስፈልጉ ቃላቶች መጠቀም ራሱ አጸያፊ መሆኑን ወላጆች ማስተማር ልጆቻቸው እኛም ያንን በተደጋጋሚ መናገር የምትፈልገውን የምታስበውን መግለጽ አንድ ነገር ነው። ብሔሮችን መሳደብ ማንቋሸሽ የትንሽ ሰውና የባለጌ ጸባይ እና ብልግና መቆም አለበት። ጨዋነት ማለት አንዱ መሰረቱ የሌሎችን አካባቢ ያሉትን ሰዎች መብት በተለያየ መልኩ አክብረህ ሐሳብህን መግለጽ መቻል፣ የሰውን ድርሻ ማክበር ይገባውን በመብትም ሆነ የሰውነት መብቱን ማክበር እና ማያቸው ነው። ኢትዮጵያ ውስጥ የተለያዩ ፎርሶች አሉ፣ ኃይሎች አሉ። አንዳንዶቹ ኢትዮጵያ የሚባለው እንደ ሐሳቡ ራሱ የማይደግፈዋል። የተለያየ በታሪክ የደረሰ ችግር ጠቅሰው እኛ ከዚህ በኋላ መብታችን ማስከበር ይላሉ፣ ግን ዋና አላማቸው መገንጠል የሆነ ሰዎች አሉ፣ ያን የሚፈልጉ አሉ። እነዛ የግለሰብ ያንዳንዱ ግለሰብ አመለካከት ሊሆን ይችላል፣ ብዙም ትንሽም ሊሆን ይችላል። ከነሱ ጋር የምታደርገው ውይይትና ፌደራልና አህዳዊ ምናምን ብለው የሚጨቃጨቁት ደግሞ ከነሱ ጋር የምታደርገው ውይይት የተለያየ መሆን አለበት። ምን አይነት ሲስተም እንገንባ የሚለው ላይ አይ ቲንክ አሁን ኢትዮጵያ ያለው ህዝብ ፌደራል ሲስተም የሚለውን እንደው በደንብም ባይገባው ሰው በሐሳብ ደረጃ የተቀበለው ይመስለኛል። ከዛ አልፈን ምንድን አይነት ፌደራል ሲስተም ምን አይነት ነው ፌደራል ሲስተም ማለት የግለሰብ መብት እንዴት ሊከበር ይችላል ዜጋ እንዴት እንመሰርታለን የሚለው ውይይት ግን አልተጀመረም እና ያንን በስፋት ውይይት ማካሄድ የናሽናል ዳያሎግ በተለያየ ደረጃ በተቻለ መጠን ደግሞ በ40ና በ50 ሰው ደረጃ ቢካሄድ ጠቃሚ ይመስለኛል። አለበለዚያ አሁን የምንሄድበት አካሄድ በጣም የሚያስፈራ ለሀገራችን ከፍተኛ አደጋ የሚያመጣ ብዙ ሰው ሊያልቅበት የሚችል አካሄድ ይሄድ ነው። አንዳንድ ቦታዎች እና ቅድም ቶም ልጌታ ስሙን መጥራት አልፈልግም ብለው ነበር። ሩዋንዳ የተፈጠረው ነገር ኢትዮጵያ ውስጥ ላይፈጠር የሚችልበት ምክንያት ብዙ የለም በዚህ ከቀጠል ካላስተካከለ because ኢትዮጵያ ህዝብ ትልቅ ነው፣ ጨዋ ነው፣ ምን እንደምንለው ሁሉ ጭካኔ ደግሞ ለማድረግ ካፓሲቲ ብቃት ወይም ፍላጎት ያላቸው ብዙ ሰዎች አሉ። እንደሞ እንዳሉም አይተናል። ስለዚህ የሰውን መብት የሚነኩ ሐሳባቸውን በኃይል ለማስፈጸም የሚፈልጉ ላይ መንግስት ጠንካራ አቋም መውሰድ አለበት። መንግስት የሚያስፈልገውን ለማገዝ ደግሞ የኢትዮጵያን ህልውና ጥያቄ ላይ ያስገባ ጊዜ ስለሆነ ማንኛውም ኢትዮጵያ ውጭም ያለ ኢትዮጵያም ያለ በተለያየ በሚችለው መስክ የሚችለውን በሙሉ በማድረግ ማስፈልጉ ቅድም የጠቀስኳቸውን አይነት የጥላቻ ንግግር የጥላቻ እንቅስቃሴ የሚያረጉትን በማውገዝ በመገጸት አስፈላጊም ከሆነ ያሉበት ሀገር ያለውን አገር ህግ ተጠቅሞ ህግ ፊት እንዲቀርቡ በማድረግ ሁሉም ድርሻውን መወጣት ያለበት ጊዜ ይመስላል።
አመሰግናለሁ። የውይይታችን መቋጫ አቶ ይልማ በተስፋው መንገድ ገፋ አድርገው የሚሰጡት ምላሽ ይሆናል። ይህ የሳምንታት በፊት ድንገት ብዙዎችን እንዳስደነገጠ አሁን ያነሳናቸውን አሳሳቢ ሁኔታዎች እንደከሰተው ሁሉ ከዚህም አሻግሮ ማየት ይቻላል የሚለውን እርስዎ ተስፋ ወደሚያደርግ የህይወት አመለካከት እንደሚያዘነብሉ እረዳለሁ። ከጥቂት ሳምንታት በፊት ይሄ ድንገት ከመሆኑ በፊት ብንነጋገር ምናልባት ኮቪድ-19 ሊሆን ይችላል ለኢትዮጵያ ትልቅ ፈተና ተደርጎ የሚታየው ወይንም ደግሞ ከግብጽ ጋር የገባችው ፍጥጫ ነበረ ብዙዎች የሚወያዩበት የሚነጋገሩበት። በእርግጥ በዚያን ሰዓትም የፖለቲካ ፍጥጫው የቡድኖች እንካሰላንቲያው እያየለ መጥቶ ነበረ። ነገር ግን እንዲህ ያለ ድንገተኛ ነገር አልተጠበቀም። የመጣበት መንገድ የተለየ ነውና አብዛኛው ነገራችንን ወደዛ ያወሰደው ይመስላል። ኮቪድ-19 በሚታሰብበት ጊዜ እዚህ ምንኖርበት ዩናይትድ ስቴትስን ጨምሮ ታላላቆቹ ሀገሮች እንዴት እንዳንበረከከ አይተናልና ለኢትዮጵያ ያሉ ሀገሮች አፍሪካ ውስጥ ምን አይነት እልቂት ያመጣ ይሆን ወይስ እንደው በተአምር እንድን ይሆን ኢትዮጵያ ከዚህ ማጥ መውጣት ትችል ይሆን ወይ ነበር። አሁን ግን ከሁሉም ስንወጣ የአባይ ጉዳይ ሌሎች የሚደረጉ ድርድሮች ምናልባት መልካም እድል ይሰጡ ይሆናል ተብሎ ተስፋ ተደርጓል። የተቋጨ ነገር ባይኖርም ኮቪድ-19 በዚህ ድንገት ጭራሽ የተወሳሰበ ይመስላል። የማይታወቅ መንገድ ነው። ይሄ አሁን የገባንበት የእርስ በርሱ ግጭት ሌላ አሳሳቢ ነገር ደቅኗል። ከነኚህ ሁሉ ስንወጣ ቀደም ባላችኋቸው መንገዶች መዳረሻው የሚታይ ከሆነ እንደው ከርቀት የሚታይም ብርሃን ካለ በተስፋ ብንዘጋው ይህን ሰዓት የሚከታተሉ አድማጮች ተመልካቾቻችን ያን ተስፋ ይዘው የሚነጋገሩበት መጀመሪያ ሐሳብ እናደርገው የሚታየው ነገር ካለ ወደ ውስጥ በየግል ዜጎች ራሳቸውን መመርመር ያለባቸውን ጥያቄ ጀምሮ ሁሉም ዜጋ ሁሉም ሰው ሊያደርገው የሚገባ ነገር ያለ ይመስላልና ምን ይታየታል ተስፋ የሚሰጥ ነገር?
አንድ ሌበር ዩኒየን ሊደር ነበር ዛሬ ተደርገ ጊዜ ነውና ብዙ አልተማረም ግን በጣም ብልህ ሰው ነበር። እና ስሙን ለጊዜው ተዘንግቶኛል እና ስብሰባ ላይ አንድ ነገር አለ። አጭር ብርድ ልብስ እግርና ራስ ስታጣላ ታድራለች ይላል። የኢትዮጵያም የአልበለጸጉ ሀገሮችም ችግር ይሄ ነው። ፍላጎታችን ኒዳችን ብዙ ነው። ሪሶርሳችን ይበቃል። ከዚህ ለመውጣት ነው የሁሉ ትግል። እና ዛሬ ላይ ሆኝ ሳይው ኮቪድ ትልቅ ፈተና ነው። ግን ትልቅ ፈተና የሚሆነው የበለጸገ ኢንዱስትሪ ኢንተርዲፔንደንት የሆነ ኢኮኖሚ ላላቸው ሀገሮች ነው። በኢትዮጵያ አግራሪያን የሆነ ሀገር ይህን ያህል ሲሪየስ ቻለንጅ አይደለም። ሰው መሞቱ ያሳዝናል ምን ይላል፣ ግን ካታስትሮፊክ የሆነ ትሪሊየን ዶላርስ ፓምፕ እንዲሆን ኢኮኖሚ ውስጥ የሚያስገድድ ሁኔታ የለም። ከዛ አንጻር ያለን የኔ አመለካከት ያለ። በሁለተኛው ደግሞ አሁን ባለንበት ምዕራፍ ላይ ችግር ብዙ አስተምሮናል። አሁንም ልደግሞ ፈልጋለሁ። ከዚህ የምንሻገረው አንድ ኮንሰንሰስ ያለው አመራር ተቀብለን እድል ሰጥተነው እንሻገር ማድረግ ስንችል ነው። ዶክተር አብይ አህመድ ካየሁት ካዳመጥኩት አንደኛ ቀና ሰው፣ ሁለተኛ አንብቦ የሚረዳ ሰው፣ ሶስተኛ ቅድም ካልናቸው ኢትዮጵያዊ ባህል የምንላቸው መከባበር፣ ሰው ላይ ጭካኔ ያለመድረስ፣ አንዱ መቆም፣ ያንን በዛ በሁሉ የሚያምን ሰው ይመስለኛል። የካብኩት እንዳይሆን እየሰጋው ነው የምናገረው። ግን አሁን ባለንበት ሁኔታ የዶክተር አብይ ፓወር ቤዙ የኢትዮጵያ ሕዝብ ነበርና አሁን ፓወር ቤዙን አጥቷል እያሉ የሚጽፉም አያለው አላጣ። ምክንያቱም ፓወር ቤዙ የትም ከክልል ይሁን ሰላም ነው ቅድም ሴኪሪቲ በተደጋጋሚ ሁለቱም ተዛዛቾች እንዳሉት ሴኩሪቲ ሰላም በዛ ላይ ደክሟል። በዛ ላይ የአጀጅመንቱ ያ የማስተማም የማስተናገድ እንትኑ ከመጠን አልፎ ሄዷል። አሁን የመንግስታዊ እርምጃ ህግን የማስከበር እርምጃው ላይ ጠንካራ መሆን አለበት። ህዝቡ ደግሞ ጠንካራ መሆኑ ማየት ማመን መቻል አለበት። የተጠራጠረው የደጋፊ ቤዝ መሰረት ከጥርጣሬ እንደገና ወደ ድጋፍ ወደ አብሮ ወደ መስራት የሚሸጋገርበት ወቅት ይሆናል። ሰው የሚለካው ይሄ መንግስት በሚያደርገው ከዚህ ተነስተን ወደሚቀጥለው ምዕራፍ በምንሄድበት ጊዜ በሚወስደው ቆራጥነትና አስተዋይነት ነው። ሰው ይቆራጥነቱ እና የመንግስት ኃይል በአግባቡ የመጠቀም ጥያቄ ላይ ገብቶ የነበረው አሁን እዚህ ላይ ጸንቶ ማየት እንፈልጋለን። ከተቃዋሚ ወገኖች ጋራ ንግግር በማድረግ ይሄ አይነት ትርክት የትም አላደረሰንም የትም አላደረሳችሁ። ተከታዮች ካሏችሁ አርባቶች ካሏችሁ ፕሮሚስ የምታረጓችሁ ነገር ያርስተረጓችሁ የነበረ የራሳችሁ መንግስት የራሳችሁ ዋቀበር ሌላው ወጥቶ የሚለው ነገር ሁሉ የትም ይደርሳል። ተከታዮቻችሁን ትንሽም ይሁን ትልቅ ይሄንን አርቃችሁ አስተካክላችሁ ማስተማር ፍላጎታችሁ ከሆነ ከተስማማችሁ የዴሞክራቲክ ማህደሩ የራይትስ ማህደሩ ሁሉ አለ። ከዚህ ውጭ ግን እነዚህን ራይቶች ልታገኙ ከህገ መንግስቱ ውጭ ከሰብአዊ መብት ውጭ ይፈልጋችሁትን ሬዲዮ ከፍታችሁ ቴሌቪዥን ከፍታችሁ ማድረጋችሁ ከዛ በመለስ ባለው ጉዳይ ለመነጋገር ይችላል። የጋራ መንገድ መቀየስ ይችላል። ይህም ሆነ ያለበት ይመስለኛል።
መልካም። በመርጫውም ጎራ ተስፋ መስጠት ያስፈልጋል ነው ያላችሁት። ውይይታችንን ቋጭተናል። ሰፊ ውይይት ነው ያደረግነው በኢትዮጵያ ወቅታዊ ሁኔታ ይልቁንም በገጠሙ ፈተናዎችና በመጪው እጣዋ ዙሪያ ሰፊ ውይይት አድርገናል። ተመልካቾቻችን አድማጮቻችን እርስ በርስ የሚነጋገሩበት የሚወያዩበት እንደሚሆን ገምታለሁ። እናንተንም በመሰል ሌላ ውይይት መልሰን እንደምናገኛችሁ ተስፋ አድርጋለሁ። አቶ ይልማ አዳሙ ከሎስ አንጀለስ ካሊፎርኒያ፣ አቶ ሙሉጌታ አረጋዊ ከአዲስ አበባ ኢትዮጵያ፣ አቶ ደረጀ ደምሴ ከቦስተን እንግሮቼ ለጊዜያችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ።
አሜን።
አመሰግናለሁ።